Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንስጥልኝ እንደምናምሽታችኋል። ከአሜሪካ ዋሽንግተን ዲሲ የጋቢና ቪኦኤ የአርብ ምሽት ግንቦት 13 2013 ዓ.ም መሰናዶ ጀምሯል። ጥንቅሮቻችንን እናስተዋውቃችሁ። በትግራይ ክልል የኮቪድ-19 ክትባት መሰጠት ተጀምሯል።
ክትባቱ መጥቷል የሚል ነገር ከተሰማ ወዲህ መጀመሪያ አካባቢ ትንሽ ላላ ያለ ሰው ምትኩረት ያልሰጠበት ቢሆንም አሁን ግን የመጣ ያለ እየተከታ ያለ ይመስላል።
በዚህ ዙሪያ ዘገባለን። በሌላ በኩል የመቀለ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ ትምህርት ቤት ለሚገኙ ተፈናቃዮች እገዛ እንዳደረገች የትግራይ ክልል ሀገረ ስብከት አስታውቋል።
ከ45 ሺህ ብር በላይ የፈጁ ሁለት በሬዎችን በማረድ ሌላውን አስወዛውን በማቅረብ ተፈናቃይ ወንድሞቻችን ደስ ብሏቸው ቤታቸው እንዳሉ ነው የመሰላቸው።
የሰማችኋቸው የትግራይ ክልል የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ህሽ ናቸው። በምሽቱ አካተነዋል። በሌላ በኩል የቴክኖሎጂ ዘገባዎችም ይኖሩናል። አብራችሁ እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረሞ ከአቀናባሪያችን ኤልያስ አስማራና ከአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ጠብቃችኋል።
አመሰግናለሁ ኤደን። እስራኤልና ሐማስ ሁኔታዎች ያልተቀመጡበት የተኩስ አቁም ጀምረዋል። በሁለቱ መካከል የተኩስ አቁሙ የተጀመረው ከዛሬ አርብ ለሊት 8 ሰዓት ጀምሮ እንደሆነ ተሰምቷል። ይህም ለጋዛና ለእስራኤል አንጻራዊ መረጋጋትን ያመጣል ተብሎ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንዳሉት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ከሐማስ የታጣቂዎች ቡድን ጋር የጋራ ሁኔታዎች ያልተቀመጡለት የተኩስ አቁም እንደገባች እንደነገሯቸው አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ትዊተር ገጻቸው ላይ ወደ ቀጠናው በቀጣይ ቀናት እንደሚያቀኑም አስታውቀዋል። እስራኤል የፍልስጤምና የሌሎች የቀጠናው መሪዎችን አገኛለሁም ብለዋል። ሐማስ ከጎረጎሳውያኑ ግንቦት 10 ጀምሮ ወደ እስራኤል ሮኬቶችን ተኩሷል። ለዚህ ያቀረበው ምክንያት ደግሞ እስራኤል በቤተልሔም በሚኖሩ ፍልስጤማውያን ላይ ፈጸመቻቸው ያላቸውን የመብት ጥሰቶች ነው። እስራኤል በሐማስ አመራሮችና የቡድኑ ግንባታዎች ላይ ያነጣጠሩ የመድፍና የአየር ጥቃት በማካሄድ አጸፋ መልሳለች። እስራኤላውያን የሰላማዊ ሰዎችን ሞት ባስከተለ ሁኔታ ረጃጅም ፎቆችንና የስደተኛ ጣቢያዎችን የጥቃት ኢላማ በማድረጋቸው ዓለም አቀፉ ግዘት ደርሶባቸዋል። በየሰዓቱ የጋለ የከፍተኛ ባለስልጣናት ውይይት እያደረግን ነው ብለዋል ፕሬዚደንት ባይደን። ስምምነት ላይ እንዲደረስ አሜሪካ እያደረገች ያለውን ጥረት ሲያስረዱ የአውሮፓ ህብረት ከፋይዘር ባዮንቴክ ድርጅት ጋር ለሶስተኛ ጊዜ ውል መግባቱን ይፋ አድርጓል። አዲሱ ውል እስከ 2022 የጎርጎሳውያኑ ዘመን ድረስ የሚሰራጭ 1.8 ቢሊዮን የኮቪድ-19 ክትባቶች እንዲመረቱ ያግዛል። ውሉ የአውሮፓ ህብረት አባል ሀገራት ትርፍ ክትባቶችን ዝቅተኛ ገቢ ላላቸው ሀገራት ለሚያከፋፍለው የዓለም ጤና ድርጅት የክትባት ትብብር መርሃ ግብር ኮቫክስ በቀላሉ እንዲለግሱ የሚያደርግ አንቀጽ ማካተቱም ተሰምቷል። የአውሮፓ ህብረት ከስድስት ምዕራባውያን የክትባት አምራቾች ጋር 2.6 ቢሊዮን ክትባቶችን ያመርቱለት ዘንድ ስምምነት ፈርመዋል። በጓቲማላ ኩዌትዛልናንጎ ማረሚያ ቤት ውስጥ በተቀናቃኝ ቡድኖች መካከል በተፈጠረ ግጭት በጥቂቱ 7 ሰዎች መገደላቸውን ባለስልጣናት ይፋ አድርገዋል። የጓቲማላ ማረሚያ ቤት ስርዓት ኃላፊ ሉዊስ ሩዶልፎ ኤስጎባር ለጋዜጠኞች እንደተናገሩት ግጭቱ የጀመረው ረቡዕ ዕለት ካንቴል በምትባለው ከመዲናዋ ጓቲማላ ሲቲ በስተምዕራብ በምትገኝ ከተማ ነው። ግጭቱ የተጀመረው የአንደኛው የወንጀለኞች ቡድን አባል ባለቤት ሞት ከተሰማ በኋላ ነው። ኤስጎባር ከትናንት ሐሙስ ጀምሮ የደህንነት ቡድኖች እስር ቤቱን እንደተቆጣጠሩና ያመለጠ ታራሚ መኖሩን ለማወቅ ቆጠራ እንደጀመሩም አስታውቀዋል። ፖሊስ ቢያንስ 6 እስረኞች አንገታቸው በስለት ተቀልቶ መገኘቱን ተናግረዋል። እስር ቤቱ 500 ታራሚዎችን እንዲያስተናግድ ተደርጎ የተሰራ ቢሆንም አሶሺየትድ ፕሬስ ይፋ እንዳደረገው ግን እስር ቤቱ በአሁኑ ሰዓት 2000 ታራሚዎች ይገኙበታል። በስተመጨረሻም ስፖርት፣ የአፍሪካ የቅርጫት ኳስ ሊግ በሩዋንዳ ኪጋሊ መደረጉን ቀጥሏል። ትናንት በተደረጉ ጨዋታዎች የቱኒዚያው ሞንስሪኒ የናይጄሪያውን ሪቨርስ ሆፐርስን 99-70 አሸንፏል። የሞሮኮው ኤኤስ ሳሌ የማሊያውን ኤኤስ ናሽናሊን 88-79 ረቷል። አመሻሹን የአልጄሪያው ግሩፕመንት ስፖርቲቭ ዴስ ፔትሮሊየዝ እና የሞዛምቢኩ ፊያቬሮ ዲማፑቶ ይፎካከራሉ። ጋምቢና ቪኦኤ
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለምሽቱ ያዝነውን አብይ ርዕስ እናስደምጣችሁ። በመቀለ ከተማ ከባለፈው መጋቢት ወር መጨረሻ ጀምሮ የኮሮና ቫይረስ ምርመራ ከሚወስዱ ሰዎች መካከል 37 በመቶ የሚሆኑት ቫይረሱ እንደሚገኝባቸው የትግራይ ክልል የጤና ቢሮ የገለጸ ሲሆን በተጨማሪም ቢሮ በከተማው እስካሁን ድረስ ለ23,000 ሰዎች የቫይረሱ ክትባት እንደተሰጠም አስታውቋል። ምርመራውና ክትባቱ በክልሉ ሌሎች ከተሞችን ለማካሄድ ማቀዱንም አክሎ ጠቅሷል። ሙልጌታ አጽብሃ በዚህ ዙሪያ ዘገባ አለው።
በመቀለ ከተማ አይደር ሪፈራል ሆስፒታል የኮሮና ቫይረስ ክትባት እየወሰዱ ያገኘኋቸው አቶ ተስፎ ተካም የወረርሽኙ ክትባት መጀመሩ መልካም ነው ብለዋል። ህብረተሰቡ ለኮቪድ-19 መከላከል የሚሰጠው ትኩረት አናሳ ነው ብለው ከቅርብ ቀናት ወዲህ ግን የመከላከያ መንገዶች ሰዎች እየተጠቀሙ መሆኑን መታዘባቸውን ነው የሚገልጹት።
ተረስቶ ነበር ማለት ይችላል። መቀለ ከተማ ብዙ ሰው ያየው አልነበረው ኮሮና ቫይረስ ለመከላከል ራሱን ለመከላከል የሚያደርገው ጥረት አላየው ነበር እና ከቫይረሱ ይልቅ ወላጋጠመው የጸጥታ ችግር ብዙ ትኩረት ይሰጥ ነበር። ሰው ያው ከመኖሪያ ቤቱ ወደ ሌላ ቦታ የሚሄድ ነገር ነበር። ብዙ እንትኖች አጋጥሞታ ችግሮችና አይ ወደዛ ነው እንትኑ ትኩረት አድርጎ የነበረ። አሁን ግን ክትባቱ መጥቷል የሚል ነገር ከተሰማ ወዲህ መጀመሪያ አካባቢ ትንሽ ላላ ያለ ሰውም ትኩረት ያልሰጠበት ቢሆንም አሁን ግን የመጣ ያለ እየተከተለ ያለ ይመስለኛል።
ከአንድ ወር በፊት የመጀመሪያ ክትባት መውሰዷ የነገረችኝ ሀዳስ ሀፍቱ የተባለች ደግሞ ጓደኛዋ እንድትከተብ ይዛ መምጣቷ ነው የምትናገረው። በክትባቱ ዙሪያ በአንዳንድ የማህበረሰቡ አካላት የሚወራው የተለያዩ ችግሮች ያስከትላል የተባለው በራሴ ላይ ሞክሬዋለሁ፣ ትክክል አይደለም በማለት ገልጻለች።
ኮሮና የተከተብኩት ምክንያት ራሴን ለመጠበቅና ከኮሮና ለመከላከልና ማህበረሰቤ እንዳለመበከል መጀመሪያ ላይ ሸለልተኝነት ነበር። እርግጥ ነው ሰው ኢንፎርሜሽን ተሳሳተ ነበር። ራሱ መከላከል በቃ በዚህ ሁኔታ ላይ ካልተከተብ ብዙ ችግር ነው ያለብንና መከተብ አለባቸው።
በአይደር ሪፈራል ሆስፒታል ክትባቱ በተጀመረበት ጊዜ በቀን ከ10 ሰው የማይበልጥ ክትባቱ ይጠቀም እንደነበር፣ አሁን ግን እስከ 200 ሰዎች እየተከተቡ ናቸው ተብሏል። ከሆስፒታሉ ባለሙያዎች ያገኘሁት መረጃ እንደሚያስረዳው እስከ ትናንትና ድረስ ከ3000 በላይ ሰዎች ክትባቱ ወስደዋል። ዶክተር ሀርነት አዳነ በትግራይ ክልል ጤና ቢሮ የኮሮና መከላከል አስተባባሪ ናቸው። በክልሉ በመቀለ ከተማ ብቻ የኮሮና ቫይረስ ክትባት ተጋላጭ ለሆኑ የህብረተሰብ ክፍል እየተሰጠ መሆኑ ገልጸዋል።
ለሁሉ ጤና ባለሙያ ምክንያቱም በጣም ተጋላጭ ነው። ተጨማሪ ደግሞ ለሰብአዊ እርዳታ የሚሰጡ ፓርትነር የሚባሉ ኤንጂ ውስጥ የሚሰሩ ደግሞ ማንኛውም በገጠርም በከተማም ያሉ እነሱም ኤክስፖዝ ናቸው። እነዚህ መከተብ አለባቸው ነው። ስለዚህ የመጀመሪያው ልክ በዚህ በኩል ተሰጥቶናል። እስካሁን የከተብናቸው 23,066 ናቸው። 23,066 ናቸው። ይህ ክትባት በመቀሌ ብቻ ነው የተሰጠው። አሁን ግን ወደ ማጨው፣ ውቅሮ፣ አድግራት፣ አክሱም፣ ሽሬ ደግሞ አሁን ይጀምራሉ። በዚህ ሳምንት ስልጠና እየተሰጠ ነው። መድኃኒቱም ወደዛ ሄደዋል።
በሌሎች የክልሉ ትላልቅ ከተሞች በቅርቡ ክትባቱ መሰጠት እንደሚጀመርም ተናግረዋል። ከባለፈው መጋቢት 23 2013 ዓ.ም ጀምሮ በመቀለ ከተማ በሚገኙ 15 የጤና ተቋማትና በክልሉ በተፈጠረው ጦርነት የተፈናቀሉ ሰዎች በሚገኙባቸው 22 ማዕከላት ውስጥ ምርመራ መጀመሩ የገለጹት ዶክተር ሀርነት በዚህም ከተመረመሩት ሰዎች 37 በመቶ የሚሆኑት ቫይረሱ እንደተገኘባቸው ተናግረዋል።
እስካሁን ድረስ ልክ 23 መጋቢት ነው የኮቪድ-19 ስራ የተጀመረው እንደ ክልል። ከ23 ጀምሮ እስከ ትናንትና 11 የተሰራው ስራ ምንድን ነው? ለ2007 ስክሪን የኮቪድ-19 ምርመራ ነው የተደረገላቸው። ከነዚህ 761 ኮሮና የተገኘባቸው ናቸው። አሁን በፐርሰንት ሲሰላ 37% ከመቶ ሰዎች 37ቱ ኮቪድ አላቸው ማለት ነው። ይህ ሲታይ ደግሞ ከአገሪቱ አኳያ ራሱ በጣም ትልቅ ነው፣ ሰፊ ነው። በዚህ በመቀሌ ውስጥ ያለው ይሄ ቁጥር አብዛኛው ለመቀሌ ከተማ ህዝብ ለው በመሆኑ ላይወክል ይችላል። ቁጥሩ ትንሽ ነው የተወሰደበት። ነገር ግን ከወሰድነው ይሄ ነገር አግኝተናል ማለት በጣም ከባድ መሆን ነው የሚያሳየው።
የኮሮና ቫይረስ ከተገኘባቸው ሰዎች 94 በጽኑ መታመማቸውና 14 ሰዎች ደግሞ ህይወታቸው ማለፉ ዶክተር ሀርነት ገልጸዋል። ከሁሉም በላይ የሚያሰጋው ደግሞ ከተፈናቃዮቹ 38 ሰዎች ቫይረሱ ተገኝቶባቸዋል ብለዋል። በተፈናቃይ ማዕከላት ብዙ ሰው ተሰብስቦ እንደሚኖር ገልጸው አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ነው የተናገሩት። በክልሉ ለኮሮና ትኩረት እየተደረገ አይደለም ያሉት ዶክተር ሀርነት ህብረተሰቡ ከሌሎች ችግሮች ጋር እኩል አይቶ በመከላከል ዙሪያ ሊሰራ ይገባል ብለዋል።
ልክ ኮቪድም ልክ እንደዛ ያለው ህብረተሰቡ ያጋጠመው የጠርነትም የረሃብም የህክምና ያለማግኘት አክሰስም ከሱ ጋር የሚራቅ አይደለም፣ ተመሳሳይ ናቸው። ስለዚህ ለሁሉ አቴንሽን መስጠት አለብን፣ ማስተዋል አለብን። ይሄ ነገር እንዳማራጭ ሆኖ ምንድነው አሁን በትላልቅ ከተሞች ማስክን መጠቀም፣ እጅን መታጠብ፣ መራራቅ ይቻላል ይቻላል። በገጠሩ ላይቻል ይችላል። ምክንያቱም አክሰስም የለም አስቸጋሪ ነው። በከተሞቹን ግን የቻለውን እንደ ድሮ ሳይሆን እንደ ከጥርነቱ በፊት ሊሆን አይችልም። ግን ፎር ኤግዛምፕል መቀሌ ማስኮችም አሉ። አሁን አይዲፒዎች ከመቶ ሺህ በላይ ሪዚብል የሚጠቀምባቸው አድለናል።
የወረርሽኙ ምርመራና ክታበት በክልሉ ሌሎች ከተሞችም ለማካሄድ ታቅዶ እየተሰራ መሆኑ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም።
ዘጋቢያችን ሙልጌታ ጽበሃን እናመሰግናለን። አሁንም ሁለተኛው ዘገባችን ወደዚያው በትግራይ ክልል ይቆያል። የመቀለ የኢትዮጵያ ኦርቶዶክስ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ ትምህርት ቤት ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ክልል ሀገረ ስብከት የመቀለ ከተማ የሀገረ ስብከቱ ስራ አስኪያጅ መልአከ ብርሃናት ገብረስላሴ ህሽ አስታውቀዋል። አለም ፍስሐዬ ከሳቸውና ከተፈናቃዮች ጋር ቆይታ አድርጎ ዘገባ አድርሶናል።
የመቀለ ሀገረ ስብከት ከ8 ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎች በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ በተለያዩ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ሀገረ ስብከት የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ህሽ ገልጠዋል። ሀገረ ስብከቱ ተፈናቃዮች ወደ መቀለ ከገቡበት ጊዜ ጀምሮ ህብረተሰብ እንዲያግዛቸው ከማስተማር ባሻገር ራሷን እያገዘች እንደሆነች መልአከ ብርሃናት ገብረስላሴ ህሽ ይናገራሉ። የመቀለ አብያተ ክርስቲያን በየአካባቢያቸው ተጠለው ላሉ ወገኖች እያገዘችና ሃይማኖታዊ ትምህርት እያስተማረች ነው። ከዚህ ያለፈም የትንሣኤ በዓላት ከተፈናቃዮች ማክበራቸውን የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ህሽ ይናገራሉ።
ከዋልድባ ለተባረሩ አባቶች መንፈሳውያን መነኮሳት አባቶች 120 ወደ ባንክ ቁጥራቸውን እንዲገባ ተደርገዋል። 150 የቆየ በሽታ ላላቸው እንደ ደም፣ እንደ ስኳር፣ የተለያዩ በሽታ ያሏቸው ወንድሞች እንደዚህ 150 በጀት አስቀምጣ እሱ በዚህም ደግሞ መኮረኒ፣ ጤፍ፣ በርበሬ፣ ሽሮ፣ ፓስታ፣ ሩዝ፣ ፊኖ፣ ሳሙና፣ ፍራሽ፣ ብርድ ልብስ፣ ጋጃ፣ ምንጣፍ ብዙ አቅርባለች። አሁን በማቅረብ ነው የምትገኘው። ሴቶችም ያላቸው በተፈጥሮ እንትን እንደ ሞዴስም ሌላም እንደዚያ ያመሰሉ ታቀርብ ቆይታለች። ነፍሰ ጡር ለነበሩ ለእነሱ እንደሚስማማ ህጻናቱም ለእናቶችም ልብስ በማቅረብ ደግሞ ለግልጋሎት ቤተክርስቲያን ሲሄዱ ያለ ክፍያ እንዲገለገሉ እየሰራች ነው ያለችው። ቤተክርስቲያኖች በነጻ እንዲገለገሉ ያላቸውን ነገር እንዳያሱ በደስታ እንዲገለገሉ እያደረገች ነው ያለች ቤተክርስቲያን ዋና አባታችን አሁነ ኢሳያስ የሀገረ ስብከት ሊቀ ጳጳስን አንስቶ ካለችው የሚያገኛት ወርሃዊ ደሞዝ እና ከሀገረ ስብከት ሰራተኛ፣ ወረዳ ቤተ ክህነት ሰራተኛ፣ ከአጥቢያ አስተዳዳሪዎች እና ማህበረ ካህናትን ደሞዝተኞች እና አንዳንድ በጎ አድራጊም አስታው ከ1 ሚሊዮን በላይ ገንዘብ እንዲዋጣ ተደርገዋል። ለዚህም እንዲያው ብፁዕ አባታችን በአካልን እየተገኙ ፈናቀሉ ወንድሞችን ባሉበት ሂደው እንዲከፋፈል 75 ኩንታል ስንዴ 34 አቅርበናል እና በያሉበት ሂደን በአካል በራሳችንን አከፋፍለናል። ደግሞ እሱን እንዳከፋፈልን ያለውን እነሱን ደግሞ ያው አባታችን በዚያ ሄደው ተገኝተው ሲያርግፏቸው ሲያስተምሯቸው ደስታ ስለሚሰማቸው ረቡዕ ህማማት 20 ሚያዝያ 2013 ከ10 ፈናቃይ ባሉበት ቦታዎች ተዘዋውረን ስጦታዎችና ትምህርተ ወንጌልን አባታችን ሰጥተዋል። ትንሳኤ ዕለት ደግሞ ያው የድካም ወቅት መሆን ይታወቃል። አባታችን ያላቸውን ድካም ተቋቁሞ ደብረ አስተዳዳሪ ሀገረ ስብከት ሰራተኛ የወረዳ ሰራተኛ በተገኙበት ያው ቅሳነት በተባለ ትምህርት ቤት እዚያ ላይ ያው አጥቢያ ቤተ ክርስቲያን ከበጎ አድራጊ ህዝበ ክርስቲያን ሆኖ ሙሉን ዝግጅቱና ሸፍኖ አባታቸው እዚያ ተገኝተው ትምህርተ ወንጌል እንዲሰጥ ተደርገዋል። ማክሰኞም ረቡዕ ደግሞ እንደዚያ ማህደረ ስብከት መሰረተ በሚባል ሐሙስም ሊባኖስ በሚባል ደብረገነት አርብም አይነ ዓለም በውጭ ሀገርና በአይነ ዓለም ያሉ ከማህበረሰብ ከጉባኤ ማህበረ ካህናትና የሀገር ሽማግሌ ባሉበት እዚያም እንብለዋል። ዳግም ትንሣኤም ሐውልት ትምህርት ቤት በተባለ እጽርሐ አርያም ቅዱስ ገብርኤል ካቴድራል እሱም እንደዚያ ማህበረ ካህናት ሁሉን ተሰባስበው ከ45,000 ብር በላይ የፈጁ 2 በሬዎችን በማረድ ሌላውን አስፌዛውን በማቅረብ ታናቃይ ወንድሞቻችን ደስ ብሏቸውን ቤታቸው እንዳሉ ነው የመሰለ ትልቅ ክብረ በዓል ሆኖ ነው ያለፈው። አባታችን በዚህ ሁሉ ተገኝተዋል።
የመቀለ ሀገረ ስብከት ለተፈናቃዮች ምግብና ቁሳቁስ ከመቅረብ ባሻገር ለተፈናቀሉ የሃይማኖት መሪዎች የተለያዩ ቅዱሳን መጽሐፍትና በቤተክርስቲያን የሚገለግሉበት ነጠላ ወይም ጋቢ እንደሰጠች መልአከ ብርሃናት ገብረስላሴ ሸ ገልጠዋል።
ህይወታቸው ብቻ ነው ይዘው የመጡ የለም። ደግሞ እነሱ ሁሌ ዳዊትን ይዘግማሉ፣ መጽሐፍን ያነባሉ፣ ጸሎትን ያደርጋሉ። ከጸሎትን ሊለዩ ስለማይችሉ ካህን ከጸሎት ከወጣ ከባህር የወጣ አሳ ነው የሚሆነው እና እነሱም በቅድሚያ ለእነሱ የሚያስፈልጋቸውን ነገር የጸሎትን መጽሐፍት ስለሆነ በያሉበት አጥቢያ ቤተክርስቲያን ይህም ደግሞ ማን ነው ያቀረበው? አንዳንድ ለአንድ ተፈናቃ ያለው አካባቢ አንድ ቤተክርስቲያን የሚያቀርቡ ጸባታች ካስተባበሩት እዚህ ተሰብስበን እያለን በየአካባቢያችንን እናቀርባለን ብለው የገዳማት አድባራት አስተዳዳሪዎች እንደዚያ መዝሙረ ዳዊት ያለውን ሁሉ እንትን ብለዋል። ከዚያን ሲሆን ደግሞ ወደ ቤተክርስቲያን ሲሄድ ደግሞ ደህና የሆነ ልብስ አስፈላጊ ስለሆነ ጋቢ እንደፈለጉ ሳያፍሩ ሳይሰቀቁ ካህናቶቹ ሊቃውንቶቹ ላይ አብረው ገብተው ተመሳስለው እንዲጸልዩ ደግሞ ጋቢ ደግሞ እንዲሰጣቸው ተደርገዋል።
የመቀለ ሀገረ ስብከት እስካሁን ከ8 ሚሊዮን ብር በላይ አግዘዋል። ሁሉም ተፈናቃዮች ያሉበት ትምህርት ቤት ለማዳረስ ችለዋል። የቀረቧቸው በሁለት ትምህርት ቤት ተጠለው የሚገኙ ተፈናቃዮች በዚህ ሳምንት እንደሚደርስላቸው መልአከ ብርሃናት ገብረስላሴ ሄሸ ተናግረዋል።
ያው ከ8 ሚሊዮን በላይ ብር እንዲከፋፈል ተደርገዋል። ሁለት አሁን እኛ ከተዘዋወርን በኋላ የመጡ ሁለት ትምህርት ቤቶች አሉ። አሁን በዚህ ሳምንት ያለውን ይዘን ወደ እነሱም እንሄዳለን፣ እንደርሳለን። ሌላውን ሁሉን ደርሰንበታል።
የመቀለ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሄሸ ለተቸገሩ መርዳት ለእግዚአብሔር መርዳት ነው። ስለዚህ እነዚህ ወገኖች ያለኛ ሌላ ወገን የላቸውምና በውጭ ሀገርና በሀገር ውስጥ የምትገኙ ወገኖች በተመቻችሁ መንገድ ልትረዷቸው ይገባል ብለዋል።
ለወገን ሊደርስለት የሚገባ ወገን ነውና አሁን እነዚህ ወንድሞቻችን ትናንት ሲያግዙ ሲረዱ የነበሩ ወንድሞች ናቸው። አሁን ግን ባላሰቡት ሰዓት ይህን ያህል ችግር ደርሶባቸዋል። አሁንም ለተቸገረ ወገን መርዳት እግዚአብሔር መርዳት ነው። እግዚአብሔር የሰጠው እንዲያካፍል ነውና ይህን አስበን በሀገር ውስጥ ያለንም ካለን አሁን እየሰራ ነው ያለነውን አጠናክረን እንቀጥል። በውጭ ሀገር ያሉ ወንድሞቻችንም በአንድ ላይ በባንክ መድረስ ስለሚችል ሀገረ ስብከቱ ለተፈናቃይ ለማንም የማይውል ባንክ ከፍተዋል። ከሱ ለእነሱ ካልሆነ በስተቀር ለማንም የማይውል ባንክ ቁጥር ተከፍተዋል። እሱን በመጠየቅ በእሱን እየላክ እነዚህ ወንድሞቻችን የማይበላ ቀመስ ሚላ ሳጥተው ከብዙ ችግር ነው ያሉና አሁን ልንረዳቸው ይገባል እና ሁሉም በቅርብም በሩቁም ያለ ህዝባችን ለእነዚህ ወገኖች እንዲደርስላቸው ያው ጥሪያችንን እናቀርባለን።
ቅድስት ኃይለ ስላሴ ከምዕራብ ትግራይ ሰቲት ሁመራ ነው የተፈናቀለችው። የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነበረች። ለ20 ዓመታት ከኖረችበት ሰቲት ሁመራ ባዶ እጇን መፈናቀሏና ሁኔታውን እንዴት ገልጠዋለች?
እንትኑ የተፈጠረው 5 ሰዓት አካባቢ ነው። የሁመራ ሰው ደግሞ ዋት ቁርስ በልቶ ትምህርትም ስለሌለ ተማሪ ወደ ጨዋታው፣ ሰራተኛ ደግሞ ወደ ስራው ሂዶ እያለ ነው የተፈጠረው ሁኔታው። ሰው ትበታት ነው እያለ እና እኔ አጋጣሚ ስራ ቦታ ላይ ነበርኩ። ልጆቼ ቤት ነበሩ። አጋጣሚ የእኔ ቤት ጎን ያለው በከባድ ተመታ፣ ቤቱ ተቃጠለ። እኔ ትምህርት ቤት ነበርኩኝ። እዛ አካባቢ ወድቀዋል መጥተዋል ሲሉኝ በሞተር ሴል ለራሴ ወድቄ እግሬና እጄ ተሰብሬ 3 ወር 4 ወር እጄ ታስሬ ነው የነበርኩት ማለት ነው። ከዛ ልጆቼ ወጥተው ተጠፋፍተን ከህሞራ ወደ 20 ኪሎ ሜትር የምትሆን ቦታ ወስደው እዛ አስቀመጧቸው። እኔ ደግሞ አጥቻቸው ቤቱ እየተቃጠለ ስለቆየኝ ሞተዋል ብዬ ነው እኔ እሪ ያልኩት። ህብረተሰቡ ግን እንደዚህ እንደዚሁ ነው በመኪና ወጥተዋል ወደ አደባይ ነው የሄዱት አሉኝ። ከዛ እያለቀስኩ መታወቂያም የለኝ ብጃማም የለኝ ብጃማ እንደለበስኩ ነው ምክንያቱም ሙቆት ስለሆነ ሞራ በጀማ ነው የምንለብሰው። የያዝኩት ነገር የለም። ብዙ ነገር ነበረኝ። 20 ዓመት የተቀመጥኩት ሞራ፣ 20 ዓመት የገዛሁት ንብረት የነበረኝ ሀብት አሁን የለም። ምንም ይዤ አልወጣውም። ስወጣ ልጆቼ ነው ትልቅ ነገር፣ ከልጆች የሚበልጥ ነገር የለም ብዬ ዝም ብዬ ወጣ። ፈልገን በስንት መከራ ሰዎች አግዘውኝ እኔ ያገኘኋቸው በእግራቸው እየሄዱ በጨለማ አንድ መኪና የጭነት መኪና ሰሊጥ የሚጭን ማለት ነው ኑ ተሳፈሩ ብሎን ተሳፍረን እስከ አድዋ ይዞን መጣ። አድዋ ገብተን ቤት ቤተሰብም የለን የምናውቀው ሰውም የለም። ቁጭ ብለን ህብረተሰቡ ግን ነጠላ የሚሰጥ ነጠላ ሰጠን፣ ምግብ የሚሰጥ ምግብ ሰጠን፣ ብር የሚሰጥ ነው ብር ሰጠን። ተሳፍረን ወደ ሀገራችን ወደ ሀገረ ሰላም መጣ። ሀገረ ሰላም ያጋጠመኝ ምንድን ነው? ሀገረ ሰላም ያው ከሁለት ሳምንት በኋላ በ17 ሀገረ ሰላም በጣም ከባድ ሁኔታ ነበረ። ተሰብስበን ወደ ገጠር ወረን። ከዛ ደግሞ ወደ በረሃ ሄድን። በረሃው ደግሞ እዛ ቆየን። ጅብ በለው ነብር ምንም ያላየነው እንስሳ የለም። በጣም ተቸግረን ነው ቆየነው። ነገሩ አልፎ እዚህ ደርሰናል። ከዛ በኋላ ወደ መቀሌ መጣን።
ይህንን ሁሉ መከራ አልፈን መቀሌ ከደረስን እስከ 3 ሳምንት ምንም ነገር አልተሰጠንም። ከዛ በኋላም በቁሳቁስ መልክ የሚሰጠን ደህና ቢሆንም ለምግብ ተብሎ የሚሰጠን ግን የለም ለማለት ይቻላል ካለች በኋላ የመቀሌ ነዋሪዎችና የመቀሌ ሀገረ ስብከት የሚያደርግላቸው እገዛ ግን ታመሰግናለች።
3 ሳምንት ሙሉ ምንም አላገኘንም። ፍርናሽም አላገኘም፣ ምንም አላገኘም። ክላሱ ጸዳተን የመቀሌ ዩኒቨርሲቲ የተቀዳደደ ፍርናሽ አመጡልን። በዛ እየተኛን ከዛ ሙሉ ኃይለ ስላሴ እና እማጅን ዋንዳይ ፍራሽ አመጡልን። ሙሉ ኃይለ ስላሴ ደግሞ ጤፍ ምጣድ ብረት ድስት ምናምን አመጣለን። እዚህ ቆየን። ከዛ 2 ወር ከ3 ወር በኋላ መሰለኝ አንድ ጊዜ ስንዴ የተሰጠን 15 ኪሎ ለአንድ ሰው ማለት ነው። ከዛ በኋላ ግን ምንም የተሰጠን ነገር የለም። በማታሪያል ደህና ነው፣ ብርድ ልብስም ጀሪካን ምናምንም ይመጣል እና በተጨማሪ ደግሞ ደናግል ደቅ ፍቅር የሚባሉ አሉ፣ ፊኖና ሮዝም ያመጡልን። ግን እንደ ህዝብ ግን ዋስትና ኖሮን በየወሩ በየጊዜው ተከታታይ ያለው እርዳታ የሚሰጠን ኃላፊነት የሚወስድ የለም። የመቀሌ ህዝብ ግን ጠዋትና ማታ ሳይ ሁሉ ነገር እያመጣ እስካሁን ከመቀሌ ህዝብ በሱ ነው እየኖርን ያለ ነው ማለት እንችላለን። በየሳምንቱ እሁድ እሁድ እዚህ ፕሮግራም ተዘጋጅቶ መዝሙር ዘማሪያን መጥቶ በስነ ስርዓት ምግባችን ልብስም ይዘው በርበሬም ሽሮም ያለ ነገር ሁሉ ነገር ይዘው ይመጣሉ ሁልጊዜ ማለት ነው። በተጨማሪ ደግሞ ባለፈው ዳግማይ ትንሳኤም እዚህ መጥተው ከኛ ጋር በሬም አምጥተው እንጀራም ይዘው ሁሉ ነገር ይዘው መጥተው ጋቢ ኩታ ለሴቶችም ለዲያቆናትም እዚህ አብረውን እኛ ጋር ቁጭ ብለው ውለዋል። በጣም እናመሰግናለን ማለት ነው።
ሁለቱም ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
አለም ፍስሐና እንግዶቹን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የአዲሱ ትውልድ ድምጽ ጋቢና ቪኦኤ ነው። 2022276379 በሚለው የዋትሳፕ መስመር ላይ የድምጽ ወይም የጽሁፍ አስተያየት ካላችሁ ልታደርሱን ትችላላችሁ። ሶስተኛው ዘገባችን በዚህ በዩናይትድ ስቴትስ ላይ ያተኩራል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ማክሰኞ ዕለት በሚቺጋን ክፍለ ግዛት በኤሌክትሪክ ኃይል የሚንቀሳቀሱ መኪናዎችን የሚያመርተውን ፋብሪካ ከጎበኙ በኋላ 174 ቢሊዮን ዶላር የሚያወጣ የኤሌክትሪክ መኪናዎች ምርት እቅዳቸውን ይፋ በማድረግ አሜሪካ ከቻይና ጋር የምታደርገውን ፉክክር ይፋ አድርገዋል። የዋይት ሀውስ ዘጋቢያችን ፓትሲ ዊዳስኩራ የላከችልን ዘገባ ስመኝሽ የቆየ እንደሚከተለው አጠናቅረዋለች።
ራሳቸውን የመኪና ሰው አድርገው የሚቆጥሩት ፕሬዚዳንት ጆ ባይደን በአሜሪካን ሀገር ሚቺጋን ክፍለ ግዛት ውስጥ ዲርቦርን በተሰኘው ስፍራ መኪናዎቹን በሚያመርተው ግዙፉ የፎርድ መኪና ማምረቻ በመገኘት F-150 በተሰኘውና በኤሌክትሪክ ኃይል በሚንቀሳቀሰው ዘመናዊ የእቃ መጫኛ ወይም ፒክአፕ ላይ ሆነው አካባቢውን ጎብኝተዋል። ባይደን ፎርድ አዲስ ባመረተውና በትላንትናው ዕለት ለእይታ ባቀረበው የእቃ መጫኛ መኪና ላይ ከመሳፈራቸው በፊት ዙሪያ ገባውን በቅርበት ተመልክተው አድናቆታቸውን ገልጸዋል።
ከዚህ በኋላ የመኪና ኢንዱስትሪ ዕጣ ፈንታ ኤሌክትሪክ ነው። ወደ ኋላ መመለስ አይኖርብንም።
የዩናይትድ ስቴትስ ፕሬዚዳንት ባይደን ፎርድ የኤሌክትሪክ መኪናዎችን የሚያመርትበትን ፋብሪካ ከጎበኙ በኋላ ታዲያ አሜሪካ በፍጥነት ወደ ኤሌክትሪክ መኪናዎች መራመድ እንድትችልና ሕዝቧን በጋዝ ከሚሰሩ መኪናዎች ለማራቅ የሚደረገውን ጥረት ለማገዝ መንግስት 174 ቢሊዮን ዶላር የሚያወጣ ድጋፍ እንደሚያደርግ ተናግረዋል። ይህ ድጋፍ የታክስ እፎይታንና ሌሎች ጥቅማጥቅሞችንም የሚጨምር ይሆናል። ባይደን ለኤሌክትሪክ መኪናዎች የሚያደርጉት ድጋፍ ተቀባይነት እንዲያገኝ ጉዳዩን አሜሪካ ከቻይና ጋር ከያዘችው ፉክክር ጋር አስተሳስረውታል። ቻይና በአሁኑ ወቅት የኤሌክትሪክ መኪናዎችን በማምረትና በፍጥነት ገበያውን በመቆጣጠር የዓለም ገበያውን እየመራች ትገኛለች።
ዛሬ ቻይና የምታመርተው መጠን ከሁሉም ሀገሮች የሚበልጥ ነው። በዛው መጠን ደግሞ ባትሪዎቹን በቻይና ብቻ ሳይሆን በጀርመንና በሜክሲኮም እያመረተች ነው። የሚያመርቷቸውን የኤሌክትሪክ መኪናዎች ወደ ተለያዩ የዓለም ሀገራትም ይልካሉ። አይናቸውም በአሜሪካ ገበያ ላይ ነው። እናሸንፋለን ብለው ያስባሉ። እኔ ግን ዛሬ አንድ ዜና ነግራችኋለሁ። ይህንን ውድድር እነሱ አያሸንፉም።
ኤልኤምሲ ከተሰኘው በመኪና ዙሪያ የሚሰራ ድርጅት የተገኘው መረጃ እንደሚያሳየው በሰሜን አሜሪካ የሚገኙ የመኪና አምራቾች እንደ አውሮፓውያን አቆጣጠር በ2028 1.4 ሚሊዮን የኤሌክትሪክ መኪናዎችን ለማምረት መንገድ ጀምረዋል። ሆኖም በተመሳሳይ አመት ቻይና በአመት ከ8 ሚሊዮን በላይ የኤሌክትሪክ መኪናዎችን የማምረት አቅም ላይ ትደርሳለች። ቻይና ይህን ኢንዱስትሪ በበላይነት መቆጣጠር የቻለችው ከመንግስት በሚገኘው ከፍተኛ ድጎማ ምክንያት መሆኑን በቫንደርቤልት ዩኒቨርሲቲ የዓለም አቀፍ ንግድ መምህር የሆኑት ቲሞቲ ሜየር ያስረዳሉ።
ከዚያም በተጨማሪ ደግሞ በንግዱ ዘርፍ ላይ የተጣሉት ደንቦች ወይም ክልከላዎች አናሳ መሆናቸው ቻይና ምርቶቿን ወደ ዩናይትድ ስቴትስ እንድታስገባ አግዟታል። እነዚህ ነገሮች ተደማምረው ቻይና አሁን የባይደን አስተዳደር ፍትሃዊ አይደለም ብሎ የሚያምነውን ጥቅም እንድታገኝ ረድቷታል። ስለዚህ የባይደን መንግስት ከዚህ ቀደም እንደነበሩት የአሜሪካ መንግስታት ሁሉንም ጥቅሞች ወደ ራሳቸው ለመመለስ እርምጃ እየወሰዱ ነው።
በካሊፎርኒያ ዩኒቨርሲቲ መምህር የሆኑትና ባለም አቀፍ ኢኮኖሚና ሰራተኞች ዙሪያ ጥናት ያጠኑት ሄርሊ ሻርከን እንደሚሉት ደግሞ የባይደን እቅድ በሀገር ውስጥ የመኪና አምራቾችን የኤሌክትሪክ መኪናዎችን ማምረት ለሰራተኞች ጥሩ ክፍያ የሚያስገኝ ስራ መሆኑን ማሳመን እንደሚያካትት ይገልጻሉ።
And politically, this is very popular with ordinary people.
ሐሳቡ በፖለቲካ ደረጃ ሲታይ ምናልባትም ከ60 እስከ 70 በመቶ በሚደርስ መጠን በተራው ህዝብ ዘንድ ተወዳጅ ነው። ያ ማለት ሪፐብሊካን ሰራተኞች፣ ሪፐብሊካን ኃላፊዎች፣ ዲሞክራቶችና ገለልተኛ አቋም ያላቸውን ያጠቃልላል። ስለዚህ ይህ ከፍተኛ የፖለቲካ ጉልበት አለው።
ፕሬዝዳንት ባይደን የኤሌክትሪክ መኪናዎች በስፋት እንዲመረቱ የሚያደርጉት ግፊት በአሜሪካ ምክር ቤት ክርክር ላይ እየተደረገበት ያለውና 2 ትሪሊየን ዶላር የሚያወጣው የሥራና የመሰረታዊ ልማት ግንባታ አቅዳቸው አካል ነው። በፓትሪ ዋዲኩስ ዋራ ለቀረበው ዘገባ ስመኝሽ የቆየ ቨርጂኒያ።
ዛሬ ምሽት ያዝነላችሁን የጋቢና ቤ መሰናዶ እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየትና ጥያቄዎች ጋቢና ቤ @gmail.com ብላችሁ በኢሜል አድራሻችን ልታደርሱ ትችላላችሁ። 202276379 በሚለው የስልክ መስመር ላይ በዋትሳፕ የድምፅ ወይም የጽሁፍ መልእክት ልትተውልን ትችላላችሁ። ምሽቱን ሳስተናግዳችሁ የቆየሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር እንዲሁም ከአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። የአርብ ምሽታችሁ ሰናይ ይሁን እያልን በዚሁ ተሰናበትን። ደህና ሁኑ።
ሰርግታ መችሆነልኝ መችል ዜሞ